የሐዋርያት ሥራ ምዕራፍ 9 በዚያን ጊዜ ሳኦል የጌታን ደቀ መዛሙርት ለመግደል ገና እየዛተ ወደ ሊቀ ካህናቱ ሄደ። የጌታንም መንገድ የሚከተሉትን ሰዎች ወንዶችንም ሴቶችንም ሲያገኝ እያሰረ ወደ ኢየሩሳሌም ለማምጣት የሚያስችል ደብዳቤ ለደማስቆ ምኵራቦች ተጽፎ እንዲሰጠው ሊቀ ካህናቱን ጠየቀ። ሲሄድም ወደ ደማስቆ በቀረበ ጊዜ በእርሱ ዙሪያ በድንገት ከሰማይ ብርሃን አንጸባረቀ። በዚያን ጊዜ በምድር ላይ ወደቀ። ሳኦል ሳኦል ለምን ታሳድደኛለህ የሚል ድምፅ ሰማ። ሳኦልም ጌታ ሆይ አንተ ማነህ አለ። እርሱም እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁን ግን ተነሳና ወደ ከተማ ግባ፣ ልታደርገው የሚገባህ እዚያ ይነገርሃል አለው። ከሳኦል ጋር ይሄዱ የነበሩ ሰዎች ድምፅ እየሰሙ ማንንም ባለማየታቸው የሚናገሩት አጥተው ዝም ብለው ቆሙ። ሳኦልም ከወደቀበት መሬት ተነሣ። ዐይኖቹን በገለጠ ጊዜ ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ ወሰዱት። 3 ቀን ሙሉ ምንም ማየት ሳይችል ሳይበላና ሳይጠጣም ቆየ። በደማስቆ ሐናንያ የሚባል አንድ ደቀ መዝሙር ነበር። ጌታ በራእይ ሐናንያ ብሎ ጠራው። እርሱም እነሆኝ ጌታ ሆይ አለ። ጌታም እንዲህ አለው፣ ቀጥተኛ ወደምትባለው መንገድ ሂድ። እዚያ በይሁዳ ቤት ሳኦል የሚባለውን የጠርሴስን ሰው ፈልግ። እርሱ አሁን በጸሎት ላይ ነው። ሳኦልም ዐይኖቹ እንደ ገና ማየት እንዲችሉ ሐናንያ የተባለ ሰው ወደ እርሱ ገብቶ እጁን ሲጭንበት በራእይ አየ። ሐናንያ ግን እንዲህ ሲል መለሰ፣ ጌታ ሆይ ይህ ሰው በኢየሩሳሌም በሚኖሩ ቅዱሳን ላይ ብዙ ክፉ ነገር ማድረጉን ከብዙዎች ሰምቻለሁ። እዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ሥልጣን ተቀብሏል። ጌታም ሐናንያን እንዲህ አለው፣ እርሱ ስሜን ለአረማውያንና ለነገሥታት ለእስራኤል ሰዎችም የሚያሳውቅ የእኔ ምርጥ መሣሪያ ስለ ሆነ ወደ እርሱ ሂድ። ስለ እኔ ምን ያህል ብዙ መከራ እንደሚቀበል እገልጥለታለሁ። ስለዚህ ሐናንያ ወደዚያ ሄዶ ወደ ቤት ገባ። እጁንም በሳኦል ላይ ጭኖ ወንድሜ ሳኦል ሆይ ወደዚህ ስትመጣ ሳለ በመንገድ የተገለጠልህ ጌታ ኢየሱስ እንደ ገና ማየት እንድትችልና መንፈስ ቅዱስም እንዲሞላብህ ወደ አንተ ልኮኛል አለው። ወዲያውኑ ቅርፊት የሚመስል ነገር ከዐይኑ ወደቀና ማየት ቻለ። ተነስቶም ተጠመቀ፣ መብልም በላና በረታ። በደማስቆ ከነበሩት ደቀ መዛሙርት ጋር ለጥቂት ቀኖች ቆየ። ወዲያውም ሳኦል በደማስቆ ኢየሱስ የእግዚአብሔር ልጅ ነው እያለ በየምኵራቡ ማስተማር ጀመረ። የሰሙትም ሁሉ ይህ ሰው በኢየሩሳሌም ይህንን ስም የሚጠሩትን ሁሉ በብርቱ ያሳድድ የነበረ አይደለምን? ወደዚህስ የመጣው እነሱን እያሰረ ወደ ካህናት አለቆች ለመውሰድ አይደለምን? በማለት ይደነቁ ነበር። ሳኦል ግን ይበልጥ እየበረታ ሄደ። ኢየሱስ መሲህ መሆኑን በማስረዳት በደማስቆ ይኖሩ የነበሩትን አይሁዳውያንን መልስ ያሳጣቸው ነበር። ከብዙ ቀን በኋላ አይሁዳውያን ሳኦልን ለመግደል ተማከሩ። እርሱ ግን ሊገድሉን መማከራቸውን አወቀ። እነርሱም እርሱን ለመግደል ቀንና ሌሊት በሮቹን ይጠብቁ ነበር። ነገር ግን በሌሊት የራሱ ደቀ መዛሙርት ሳኦልን በቅርጫት አድርገው በግንብ ላይ አሳለፉትና ወደ ታች አወረዱት። ሳኦል ወደ ኢየሩሳሌም በሄደ ጊዜ እዚያ ካሉት ደቀ መዛሙርቱ ጋር ለመደባለቅ ሞከረ። እነርሱ ግን የእርሱን በክርስቶስ ማመን እውነት ስላልመሰላቸው ሁሉም ፈሩት። በርናባስ ግን ሳኦልን ወደ ሐዋርያት አቀረበውና በመንገድ ሳለ ጌታ እንዴት እንደ ተገለጠለትና እንዳነጋገረው በደማስቆም በኢየሱስ ስም እንዴት በድፍረት እንዳስተማረ ነገራቸው። ስለዚህ ሳኦል ከእነርሱ ጋር ሆኖ በኢየሩሳሌም ይዘዋወር ነበር፣ በጌታም ስም በድፍረት ያስተምር ነበር። የግሪክ ቋንቋ ተናጋሪ ከሆኑት አይሁዳውያን ጋር እየተናገረ ይከራከር ነበር። እነርሱ ግን ሊገድሉ ታቅደው ነበር። ወንድሞችን ባወቁ ጊዜ ወደ ቂሳርያ ወሰዱት። ከዚያም ወደ ጠርሴስ እንዲሄድ አደረጉ። በይሁዳ አገር በገሊላና በሰማርያ አገር ሁሉ ያለችው ቤተ ክርስቲያን ሰላም አገኘች፣ በረታችም። ጌታን እያከበረችና በመንፈስ እየተጽናናች በቁጥር አደገች። ጴጥሮስ በያገሩ ሲዘዋወር ሳለ በልዳ ወደሚኖሩትም ቅዱሳን ሄደ። እዚያም 8 አመታት ሙሉ ባልጋ ላይ የተኛ ኤንያን የሚባለውን ሽባ አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳና አልጋህን አነጥፍ አለው። እርሱም ወዲያውኑ ተነሳ። የልዳና የሳሮናም ነዋሪዎች ሁሉ እርሱን አይተው በጌታ አመኑ። በኢዮጴም ጣቢታ የምትባል አንዲት አማኝ ነበረች። የስሟም ትርጉም በግሪክኛ ዶርቃ ወይም ሚዳቋ ማለት ነው። እርሷ መልካም ነገር ማድረግና ለድሆች መለገስ የምታዘወትር ሴት ነበረች። በዚያን ጊዜ እርሷ ታመመችና ሞተች። አጥበውም በሰገነት ላይ ባለው ክፍል ውስጥ አኖሯት። ልዳ ለኢዮጴ ቅርብ ስለ ነበረች በኢዮጴ ያሉት ደቀ መዛሙርት ጴጥሮስ በልዳ መኖሩን ሰምተው ሳትዘገይ በቶሎ ናልን ብለው የሚጠሩትን 2 ሰዎች ላኩበት። ስለዚህ ጴጥሮስ ተነስቶ ከመልእክተኞቹ ጋር መጣ። በደረሰ ጊዜ በሰገነቱ ላይ ወዳለው ክፍል ወሰዱት። መበለቶች ሁሉ በዙሪያው ቆመው እያለቀሱ ዶርቃ ከእነርሱ ጋር በሕይወት ሳለች የሠራቻቸውን ቀሚሶችና ልብሶች ያሳዩት ነበር። ጴጥሮስ ግን ሁሉንም ወደ ውጭ አስወጣና ተንበርክኮ ጸለየ። ወደ አስከሬኑም መለስ አለና ጣቢታ ተነሺ አለ። እርሷም ዐይኖቿን ከፈተች፣ ጴጥሮስንም አየች፣ ተነስታም ቁጭ አለች። እርሱም እጁን ዘርግቶ ያዘና አስነሳት። መበለቶችንና ሌሎችንም አማኞች ጠርቶ በሕይወት በፊታቸው አቀረባት። ይህም ነገር በኢዮጴ ሁሉ ታወቀ፣ ብዙ ሰዎችም በጌታ አመኑ። ጴጥሮስም ስምዖን ከሚባለው አንድ ቁርበት ፋቂ ጋር ለብዙ ቀኖች በኢዮጴ ተቀመጠ።